ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ23 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 3 2012 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። በኢትዮጵያ የሰብአዊ መብቶች ዙሪያ የሚሰሩ ድርጅቶችና ግለሰቦች የመጀመሪያውን ጥምረት ይፋ አደረጉ።
በመንግስት ደረጃ ሰብአዊ መብትን የማሳደግ የማበረታታት ነገሮች ጥሩ ምልክቶች ይታያሉ። ነገር ግን መንግስታዊ ያልሆኑና በየደረጃው የተደራጁ የተለያዩ አካላት በፊት በመንግስት ይፈጸሙ የነበሩትን የመብት ጥሰቶች እጅግ በከፋ ሁኔታ እየፈጸሙ ነው ያሉት
አቶ ያሬድ ኃይለ ማርያም የስብስብ ለሰብአዊ መብቶች ኢትዮጵያ ዋና ዳይሬክተር ናቸው የሰማችኋቸው። በአብይ ርዕስ ዝርዝር ያለ ዘገባ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ይመራል። አሁን የሰዓቱን ዋና ዋና የዓለም ዜናዎች አዳነች ፍሳዬ ታሰማናለች።
በቅድሚያ ርዕሰ ዜናዎች። የዩናይትድ ስቴትስ የተወካዮች ምክር ቤት የፍርድ ኮሚቴ በፕሬዝደንት ዶናልድ ትራምፕ ላይ የሚመሰረቱ ሁለት የክስ አንቀጾችን ዛሬ አጸደቀ። መላ የምክር ቤቱ አባላት በመጪው ሳምንት ድምጽ ሊሰጡበት እንደሚችሉ ታወቀ። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና ወግ አጥባቂ ፓርቲያቸው በሀገሪቱ ምክር ቤት ካሉት 650 መቀመጫዎች አብዛኛውን አሸነፉ። የዩናይትድ ስቴትስ በኢራን ላይ የጣለችው ማዕቀብ ሀገሪቱ ለውጭ ምንዛሪ ያላትን ተደራሽነት ክፉኛ መገደቡ ተገለጸ። አሁን ዜና በዝርዝር። የዩናይትድ ስቴትስ የተወካዮች ምክር ቤት የፍርድ ኮሚቴ በፕሬዝደንት ዶናልድ ትራምፕ ላይ የሚመሰረቱ ሁለት የክስ አንቀጾችን ዛሬ አጽድቋል። መላ የምክር ቤቱ አባላት በመጪው ሳምንት ድምጽ ሊሰጡበት ይችላሉ። የኮሚቴው አባላት ትላንት ለ14 ሰዓታት ያህል ተከራክረው አጭር እረፍት ካደረጉ በኋላ ነው ድምጽ የሰጡት። ሪፑብሊካውያንና ዲሞክራቶች የፓርቲዎቻቸውን መስመር ተከትለው ነው ድምጽ የሰጡት። ትራምፕ ስልጣናቸውን ካለ አግባብ ተጠቅመዋል፣ የምክር ቤቱን የምርመራ ሂደት ለማሰናከል ሞክረዋል የሚሉት ሁለት የክስ አንቀጾች የጸደቁት 23 በ17 ድምጽ ነው። የዋይት ሃውስ ቃል አቀባይ ስቴፈኒ ግሪሻም የውሳኔውን ማለፍ አውግዘዋል። ሪፑብሊካውያን የምክር ቤት አባላት የክስ አንቀጾችን ይዘው ለማዳከም ወይም እንዲሰረዙ ለማድረግ ሞክረው ነበር። የክስ አንቀጾቹ መላ የምክር ቤቱ አባላት ድምጽ እንዲሰጡባቸው ለማድረግም ጥረው ነበር። ዲሞክራቶች የሚቆጣጠሩት የፍርድ ኮሚቴ ግን አልተቀበለውም። ፕሬዚደንት ትራምፕ ክስ ከተመሰረተባቸው በተወካዮች ምክር ቤት ለመከሰስ ሶስተኛው የዩናይትድ ስቴትስ ፕሬዚደንት ይሆናሉ ማለት ነው። ዲሞክራቶች የሚቆጣጠሩት የተወካዮች ምክር ቤት በመጪው ሳምንት በፕሬዚደንቱ ላይ ከኡክራይን ጋር በተገናኘ ጉዳይ ስልጣናቸውን ካለ አግባብ ተጠቅመዋል የሚል ክስ ሊመሰረትባቸው ከወሰነ ጉዳዩ ወደ ሕግ መወሰኛ ምክር ቤት ተልኮ የክሱ ሂደት ይጀመራል። ሪፑብሊካውያን በሕግ መወሰኛው ምክር ቤት የበላይነት ስላላቸው ለፕሬዝዳንቱ የሚያመች ሁኔታ ሊፈጠር እንደሚችል ይገመታል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና ወግ አጥባቂ ፓርቲያቸው በሀገሪቱ ምክር ቤት ካሉት 650 መቀመጫዎች አብዛኛውን አሸንፈዋል። በተካሄደው ጠቅላላ ምርጫ የወግ አጥባቂዎች ማሸነፍ ብሪታንያ ከአውሮፓ ህብረት አባልነት ለመውጣት ከሶስት ዓመታት በፊት በህዝበ ውሳኔ በወሰነችው መሰረት ለረጅም ጊዜ ሲጠበቅ የቆየውን የፍች ሂደት ፍጻሜ እንዲያገኝ ያስችል ይሆናል የሚል ግምት አለ። ወደኋላ ዘገባ ይኖረናል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከአፍጋኒስታን ጋር በሚካሄደው የሰላም ንግግር ዋናው ተደራዳሪ ዛልሜ ኻሊዛድ ዛሬ ፓኪስታን ጎብኝተዋል። ከታሊባን ጋር ቃጣር ሲካሄድ የቆየውን የሰላም ንግግር ለአጭር ጊዜ ባቆሙ ማግስት ነው ፓኪስታን የሄዱት። ንግግሩን ለአጭር ጊዜ ያቆሙት ታሊባን በያዝነው ሳምንት አፍጋኒስታን ባለው ትልቁ የዩናይትድ ስቴትስ ወታደራዊ ሰፈር ላይ ለፈጸመው ጥቃት ምላሽ ነው ተብሏል። خالیزاد که پاکستانی وچ گودای منیستر شاه محمود خواشاری گار تنگاگروال. یونایتد ستیتس نا تالیبان بغاتر مدینه دوها لای سلم میکهی دوست نگرند نگرواچو اند یه پاکستان مکلیچات کمال. پاکستان به افغانستان یه سلام هیدت بارلات یستوابرنت مینا لمکتل کرت اینیا مهانوان خوارشی برگامی ارگاگ دوال. بگروی تو هاگر یه میکهی دو گیچت با تدرار منگد لیفتا ایچلن به میلو لایم چانا ادرگوال. ادمتشاهون بفیت یه گلسنون زگبه درسوال اهونی سمال.
በምርጫው ማሸነፋቸው እንደተነገረ በመፈንደቅ ስሜት ዛሬ ጧት ላይ የተናገሩት ጠቅላይ ሚኒስትር ቦሪስ ጆንሰን እስከፊታችን ጥር 22 ወይንም በአውሮፓ አቆጣጠር እስከ ጃንዋሪ 31 ባለው ጊዜ እንግሊዝን ከአውሮፓ ህብረት እንደሚያስወጡ አስታውቀዋል።
We pulled it off, didn't we? ወደፊት አልነቃነቅ ማለቱ አከተመ መሰናክሉን አፈራረስ ነው። በዚህ ድል በድል የሆነ ማለዳ ያዲሱ ቀንና ያዲስ መንግስት ጎህ ሲቀድ በዚህ ምርጫ መቀመጫቸውን የነርሱ ጥፋት ባልሆነ ምክንያት ላጡ መልካም ባልደረቦቻችን የተሰማኝን ሀዘኔታ ከሁሉ አስቀድሜ መግለጽ ፈልጋለሁ። እናም ከ1980ዎቹ ወዲህ እጅግ የሰፋ የውጋ ጥባቂ አብላጫ እንዲገኝ የጣሩትን ሁሉ እንኳን ደስ አላችሁ ላለሁ።
መንግስታቸው ሁሉንም የእንግሊዝ ማዕዘናት የሚወክል እንደሚሆንም ጆንሰን ቃል ገብተዋል። ወጋጥባቂው ፓርቲ ከፓርላማው 650 መቀመጫዎች ቢያንስ 364ቱን መቆጣጠሩን ውጤቶቹ አሳይተዋል። በአጠቃላይው ምርጫ የከበደ ሽንፈት ደርሶበታል የተባለው ሌበር ፓርቲው መሪ ጀረሚ ኮርባይን ከመሪነታቸው እንደሚወርዱ ትላንት ምሽት ተናግረዋል።
Brexit has so polarized and divided debate within this country.
የእንግሊዝ ከአውሮፓ ህብረት የመውጣት ጉዳይ በዚች ሀገር ውስጥ መከፋፈልና መለያየት እንዲበዛ ያደረጉ ንግግሮችን አስከትሏል። እናም በዚህ ምሽት ሌበር ፓርቲውን በመላው ሀገሪቱ ለዚህ አይነት ውጤት የዳረገውም ይሄው መሆኑን እገነዘባለሁ።
ከጠቅላይ ሚኒስትር ጆንሰን ደስታች ለጠቅላይ ሚኒስትር ጆንሰን ደስታቸውን የገለጹት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንግሊዝ ከአውሮፓ ህብረት ከመታገኘው ጥቅም የበለጠ የሚያስገኝላትን የንግድ ስምምነት ከዩናይትድ ስቴትስ ጋር እንደምታደርግ ቃል ገብተውላቸዋል።
ትዝታን ለዘገባውና መሰግናለን። ዩናይትድ ስቴትስ በኢራን ላይ የጣለችው ማዕቀብ ሀገሪቱ ለውጭ ምንዛሪ ያላትን ተደራሽነት ክፉኛ ገድቧል። በሀገር ውስጥና በውጭ ትርምስ ለመፍጠር የቀራት የገንዘብ ተደራሽነት 10 ቢሊዮን ዶላር ብቻ ነው ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ተናግረዋል። የዩናይትድ ስቴትስ ልዩ የኢራን ተወካይ ብራያን ሆክ ትላንት ዋሽንግተን ላለው የውጭ ግንኙነት ካውንስል ባደረጉት ንግግር አዲስ ይፋ ተደረገ ስላሉት የኢራን የውጭ ምንዛሪ መጠን ጠቁመዋል። በዩናይትድ ስቴትስ ትንታኔ መሰረት ኢራን በአሁኑ ወቅት 100 ቢሊዮን ዶላር የሚሆን የውጭ ምንዛሬ ተቀማጫላት። የኢራን ባለስልጣኖች በአሁኑ ወቅት ከተቀማጩ ሊያገኙ የሚችሉት ገንዘብ 10 ከመቶን ማለት 10 ቢሊዮን ዶላር ብቻ ነው ይላሉ ባለስልጣኑ። ሌላ 90 ቢሊዮን ዶላር የኢራን ገንዘብ በሌሎች ሀገሮች የታገደ መሆኑን ሁክ ተናግረዋል። በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከቻይና ጋር የአጭር ጊዜ የንግድ ስምምነት መደረጉን ዛሬ ያስታውቃሉ ተብሎ እንደሚጠበቅ ተዘግቧል። ትራምፕ የመጀመሪያ ደረጃ ስምምነቱን ትላንት አጽድቀዋል። ቻይና በኦፊሻል የተናገረችው ነገር የለም፣ ነገር ግን ስምምነት መደረጉ እንደማይቀር አመላክታለች። ለስምምነት በቀረበው ሐሳብ መሰረት ቻይና በመታስገባቸው ቃዎች ላይ ያለውን ቀረጥ ይቀንሳል። በመጪው እሁድ በተግባር ላይ ሊውል የነበረውን 160 ቢሊዮን ዶላር ቀረጥን ያስቀራል። በልዋጩ ቻይና በርካታ የርቅ ግልግሎች እንድታደርግ ይተበቃል። ቻይና በብዙ 10 ቢሊዮን ዶላር የሚገመት የአሜሪካ የእርሻ ምርቶች እንድትገዛ የሚለውን ያጠቃልላል። አድማጮች ዜናችን ሲል ያበቃ።
አመሰግናለሁ አዳነች ለዓለም ዜና። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 በሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 3/2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ትርኢታችንን በቀጥታ ማዳመጥ ትችላላችሁ። የኢትዮጵያ ዳያስፖራ ትረስት ፈንድ በአንድ ዓመት ውስጥ 5.2 ሚሊዮን ዶላር ማሰባሰቡን አስታውቋል። ይህንን የሚመለከትና ሌሎችም ዘገባዎችን በምሽቱ ይዘንላችኋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ በኢትዮጵያ በሰብአዊ መብቶች ዙሪያ የሚሰሩ ድርጅቶችና ግለሰቦች የመጀመሪያውን ጥምረት ይፋ አድርገዋል። በሀገሪቱ ውስጥ ቀደም ሲል በዜጎች ላይ በመንግስት አካላት ይፈጸሙ ነበሩ ይባሉ የነበሩ የሰብአዊ መብቶች ረገጣዎች ወይም ጥሰቶች በአሁኑ ጊዜ በቡድኖችና በግለሰቦች ሲፈጸሙ መስተዋሉ አስፈሪ ገጽታ አለው ሲሉ አንድ ታዋቂ የመብቶች ተሟጋች አስገንዝበዋል። መንግስት የዜጎችን መብቶች የማስጠበቅ ኃላፊነቱን ለድርድር ማቅረብ የለበትም ሲሉ ማሳስበዋል። መለስካቸው ማህዝር ዝሩን ይዟል።
የኢትዮጵያ ሰብአዊ መብቶች ጉባኤና የኢትዮጵያ የህግ ባለሙያ ሴቶች ማህበርን ጨምሮ 7 በሰብአዊ መብቶች ዙሪያ የሚሰሩ ኢትዮጵያዊ ድርጅቶችንና 6 የህግ ባለሙያዎችንና ተመራማሪዎችን ያቀፈ አንድ ጥምረት ወይንም ህብረት ዛሬ ይፋ ተደረገ። የኢትዮጵያ ሰብአዊ መብት ተሟጋቾች ህብረት በሚል ስያሜ የተመሰረተው ይህ ጥምረት ይፋ ባደረገው መግለጫ በኢትዮጵያ ለሰብአዊ መብት ተሟጋቾች የተሻለ ደህንነቱ የተጠበቀና ምቹ የሥራ አካባቢን የሚፈጥር ደህንነታቸው ስጋት ላይ የወደቀ የሰብአዊ መብቶች ተሟጋቾችን ለመጠበቅና በሀገራዊ አህጉራዊና ዓለም አቀፋዊ የሰብአዊ መብቶች የአሰራር ዘዴዎችን በሚገባ ለመጠቀም አገር አቀፍ የግለሰቦችና ተቋማት ኅብረትን ይፋ አድርገናል ብሏል። ብራስልስ የሚገኘው የስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዲሬክተር እና የተፈጠረው ጥምረት ዋና አስተባባሪ አቶ ያሬድ ኃይለማርያም የጥምረቱን ዓላማ በይበልጥ አብራርተዋል።
ለመጀመሪያ ጊዜ ኢትዮጵያ ውስጥ የሰብአዊ መብት ድርጅቶች በድርጅት ደረጃም ተዋቅረው በሰብአዊ መብት ጉዳይ የሚሰሩ እና ደግሞ ከዛም ባለፈ በግላቸው ለሰብአዊ መብት የሚታገሉ ግለሰቦችን በመላው አገሪቷ ያለምንም ልዩነት ተሰባስበው በዚህ ተቋም ስር አንደኛ በቂ ስልጠናና አቅማቸውን ከፍ የማድረግ የመስራት የመከታተል ብቃታቸውን ማሳደግ፣ ሁለተኛ ደግሞ ችግር በሚገጥማቸው ጊዜ በመንግስት አካላት ይሁን ከመንግስት አካላት ውጪ ባሉ ሌሎች አካላት ጥቃት የሚደርስባቸው ከሆነ ደግሞ በእነሱ ስም ድምጻችንን ማሰማት፣ ከለላ እንዲያገኙ ማድረግ፣ ስራቸውን ደግሞ ከማንኛውም አደጋ በጸዳ መንገድ ሊሰሩ የሚችሉባቸውን የሙያ ክህሎቶች እንዲያገኙ እድሎችን ማመቻቸት ዋናው የዚህ ሀገር አቀፍ ጥምረት ዓላማ ይሄው ነው።
አቶ ያሬድ ኃይለማርያም በተለይ ለቪኦኤ በሰጡት ቃል በአሁኑ ወቅት በኢትዮጵያ ውስጥ የሰብአዊ መብቶችን አያያዝ በተመለከተም ያላቸውን ስጋት ገልጸዋል።
በመንግስት ደረጃ ሰብአዊ መብትን የማሳደግ የማበረታታት ነገሮች ጥሩ ምልክቶች ይታያሉ። ነገር ግን መንግስታዊ ያልሆኑና በየደረጃው የተደራጁ የተለያዩ አካላት በፊት በመንግስት ይፈጸሙ የነበሩትን የመብት ጥሰቶች እጅግ በከፋ ሁኔታ እየፈጸሙ ነው ያሉትና የሰብአዊ መብት ጥሰቱን በቀጥታ የሚፈጽሙት አካላት ማንነት ተቀይሯል። ከመንግስት ወደ በግልና ቡድኖች ተቀይሯል። አንድ እሱ አስፈሪ ነው። ሁለተኛው መንግስት የሚወቀስበት መንግስት ሰብአዊ መብትን ያለመጣስ ብቻ ሳይሆን እንዳይጣስ ጥበቃ የማድረግ ግዴታ አለበት። ያንን መንግስት እየተወጣ አይደለም። እና የመንግስት ለሰብአዊ መብት ጥበቃ ማድረግ አለመቻል ሲደመር እነዚህ በቡድን የተደራጁ ሰዎች እንደ ልብ ህግ እየጣሱ ዜጎችን አደጋ ላይ ስጋት ላይ መጣል ተደምረው አገሪቷ ውስጥ ያለውን የሰብአዊ መብት ሁኔታ ይሻሻላል ባልንበት ተስፋ በሰነቅንበት በዚህ ወቅት ውስጥ የመጨረሻ አስከፊ ደረጃ ላይ አድርሶታል።
ለችግሩ መፍትሄ ነው ያሉትንም ሐሳብ ሰንዝረዋል።
ስለ ሰብአዊ መብት ማስተማር ያለባቸው ሲቪክ ማህበረሰባት፣ የትምህርት ተቋማት፣ እንደምታየው ዩኒቨርሲቲ ውስጥ ነው ብዙ የሰብአዊ መብት ጥሰት አሁን እየተፈጸመ ያለው። ስለዚህ ዩኒቨርሲቲዎች ለተማሪዎች ስለ ሰብአዊ መብት በሰፊው ትምህርት መስጠት አለባቸው እና በየደረጃው ያሉ የሃይማኖት ተቋማት ሌሎች ማህበራትም ወደ መጥፎ ከዚህ ያለፈ ደረጃ ላይ ሳንደርስ በፊት ለዜጎች ሰብአዊ መብትን በማስተማር በማንቃት መልካም ዜጋ የመፍጠር ስራ ላይ መረባረብ ያስፈልጋል። እዛ ላይ ሚዲያዎች ጭምር ትልቅ ስራ ትልቅ አላፊነት አለባቸው።
ከጥብረቱ አባላት አንዱ የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት በመጻረ ቃል ኢሰመድ ዳይሬክተር አቶ መስዑድ ገበየው በበኩላቸው እንዳብራሩት አዲስ የተመሰረተው የሰብአዊ መብቶች ተሟጋቾች ጥምረት ለጊዜው የሚስተናገደው እሳቸው በሚመሩት ህብረት ጽህፈት ቤት ውስጥ መሆኑን ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን ለዘገባው አመሰግናለሁ። የትንታኔው መጽሔት ይቀጥላል። ለጠቅላይ ሚኒስትር አብይ አህመድ የተበረከተው የኖቤል ሽልማት ለኢትዮጵያና ለአካባቢው ሀገሮች ተስፋ የፈነጠቀ ነው ብለዋል ፕሬዚደንት ሳህለወርቅ ዘውዴ። የኖቤል ሽልማቱ ጥንታዊቷን ሀገር ኢትዮጵያን ለዓለም የማስተዋወቅ አጋጣሚ ፈጥሯልም ብለዋል ፕሬዚደንቷ። ፕሬዚደንት ሳህለወርቅ ለኖቤል ሎሬቱ ጠቅላይ ሚኒስትር አብይ አህመድ ባዘጋጁት የራት ግብዣ ላይ የተገኘው እስክንድር ፍሬው ተጨማሪ አለው።
በዚህ ዝግጅት ላይ የታደማችሁ ሁሉ እጅግ በጣም እናመሰግናለን።
ኢትዮጵያ የተወደሰችበት ታሪኳ የተወሳበት የኦስሎ መድረክ ለትናንቱ ስነ ስርዓት ለደመቀው አቀባበል ምክንያት ሳይሆን አይቀርም። በመደበኛ በረራ ከህዝብ ጋር ተሳፍረው የሄዱት በኢኮኖሚ ክላስም የበረሩት ጠቅላይ ሚኒስትር አብይ አህመድ ነገሩን ቀለል አድርገው መያዛቸው ያስታውቅ ነበር። አቀባበሉን መዘገብ ለሚፈልጉ የመገናኛ ብዙሃን ጥሪ የተደረገበት ሁኔታና ሌሎች የጥድፊያ አካሄዶች የዝግጅቱን ድንገተኛነት ያንጸባረቁ ናቸው። ፕሬዝዳንት ሳህለወርቅ ዘውዴ በብሔራዊ ቤተ መንግስት ያደረጉት የራት ግብዣ ደግሞ የአቀባበሉ ስነ ስርዓት ማጠቃለያ ነበር። ፕሬዝዳንቷ ንግግራቸውን የጀመሩትም የኢትዮጵያው ጠቅላይ ሚኒስትር ሽልማቱን ማሸነፋቸው የፈጠረውን ስሜት በማጋራት ነው።
ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ የ2019 የሰላም ሽልማትን ተሸልመው በዛሬው ዕለት አገራችን ገብተዋል። የአዲስ አበባና የአካባቢዋ ህዝብ በማለዳ በብዛት በመውጣት የሚገባቸውን ደማቅ የጀግና አቀባበል አድርጎላቸዋል። ክቡር ጠቅላይ ሚኒስትር እንኳን ደህና መጡ። ኢትዮጵያውያን በሙሉ እንኳን ደስ አለን።
ለጠቅላይ ሚኒስትር አብይ አህመድ የተበረከተው የኖቤል የሰላም ሽልማት ጥንታዊቷን ሀገር ለዓለም የማስተዋወቅ አጋጣሚ የፈጠረ መሆኑንም ፕሬዝዳንቱ አመልክተዋል።
እኛን ኢትዮጵያን በጣም አኩርተውናል። አንገታችንን ከፍ አድርገናል። ኢትዮጵያችን ከፍታ ላይ እንድትወጣ አድርገዋል። መላው ዓለም ኢትዮጵያ ስለምትባለው ታላቅና ጥንታዊት ሀገር በተመሳሳይ ሰዓት እንዲሰማ ሆኗል። መብራት እንዲበራባት ሆኗል። አገር ሲወቀስ አገር ሲተች አንገት መድፋት መሸሸጊያ ቦታ ማጣት ምን እንደሆነ ያዩ ሰዎች ትርጉሙን በበለጠ ሊረዱ ይችላሉ።
ሽልማቱ በግጭቶች በሚታወቀውና ችግሮች ባልተለዩት የአፍሪካ ቀንድ ቀጠና መነቃቃትን ሊፈጥር እንደሚችልም እምነታቸውን ገልጸዋል። ፕሬዝዳንቷ
የተስፋ ንፋስ በቀጠናችን እንዲነፍስ አድርጓል። ይህ ያለንበት ቀጠና ብዙ ችግርና ብዙ ፈተና ያየ ነው። ብዙ ዋጋ የተከፈለበትም ነው። የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት በተሸጋገረበት ወቅት የአፍሪካ ቀንድ አብዛኛው አገሮች የእኛንም ጨምሮ አስርተ ዓመታትን ባስቆጠረ የእርስ በርስ ጦርነት የተዘፈቁበት የተስፋ ጭላንጭል የጠፋበት ጊዜ ነበር። በአንጻሩ ሌሎች የአፍሪካ ክፍሎች ብዙም የጎላ ችግር አልነበረባቸው። ዛሬ የተገላቢጦሽ ሆኖ ነው የምናየው። አንዳንድ የአፍሪካ አካባቢዎች በርካታ ችግሮችን እየተጋፈጡ ነው። ይህ የኖቤል ሽልማት አንድ ትልቅ የተስፋ ምንጫችን ነው።
ለተደረገላቸው አቀባበል ያመሰገኑት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በሚገባት ደረጃ ማገልገል እንደሚገባ አሳስበዋል።
ትናንት ትናንትና ከትናንትና ወዲያ በኦስሎ እና ስቶክሆልም በነበረን ቆይታ የማናቃትን ኢትዮጵያ እና ለኳን ለማወቅ ተደላ ግንተናል ለካ እኛ ኢትዮጵያውያን አላወቅነውም እንጂ ትልቅ ታሪክ ያላት የተከበረች ሀገር ናት ኢትዮጵያ አጋጣሚው ተጠቅሞ ነገስታቶቹ መሪዎች በፓርላማ አባላት ሞራን ስለኛ ሀገር ታሪክና ትልቅነት ሲናገሩ ሀገራችን ስላልገባችን በሚገባት ልክ ይያገለግልናት እንዳልሆነ ተሰምቶን ነው የተመለስነው የወከላችሁን ሽልማቱን እንድናመጣ ብቻ አይመስለኝም የወከላችሁን ይህንንም መልእክት እንድናመጣ ጭምር ነው
ትናንት ምሽት በብሔራዊ ቤተ መንግስት በተካሄደው የራት ግብዣ ስነ ስርዓት ላይ ከፍተኛ የፌደራልና የክልል መንግስታት ባለስልጣናት የተፎካካሪ ፓርቲ መሪዎች አምባሳደሮች ዲፕሎማቶች ታዋቂ ግለሰቦችና ሌሎች እንግዶች ተገኝተዋል ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ
አመሰግናለሁ እስክንድር ለዘገባው ወደ ተከታዩ የመጽሔት ርዕስ እናልፋለን በወለጋ ዩኒቨርሲቲ ሻምቡ ግቢ ማንነታቸው ለጊዜው ያልታወቀ በተባሉ ሰዎች አንድ ተማሪ ትናንት መገደሉን የዩኒቨርሲቲው ፕሬዝዳንት ዶክተር ሐሰን ዩሱፍ አስታውቀዋል ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውንም ተናግረዋል ፕሬዝዳንቱ ናኮር መልካ ዝርዝሩን ይዟል
የወለጋ ዩኒቨርሲቲ ፕሬዝዳንት ዶክተር ሐሰን ዩሱፍ እንዳሉት በወለጋ ዩኒቨርሲቲ ስር ከሚገኙ 3 ግቢዎች መካከል ግድያው የተፈጸመው ትናንት ሌሊት በሻምቡ በሚገኘው ግቢ አቅራቢያ ነው የተፈጸመውን ግድያ አስመልክቶም ተከታዩን ብለዋል ጥቃቱ የደረሰው ከዩኒቨርሲቲው ቅጥር ግቢ ውጪ ሲሆን ትናንትና ከሌሊቱ 9 ሰዓት ተኩል ገደማ 3 ተማሪዎች ከካምፓስ ወጥተው ሚካኤል ወደሚባል ቤተክርስቲያን ሲያመሩ ያልታወቁ ሰዎች 3ቱም ተማሪዎች ላይ በስለት ጥቃት ፈጽመውባቸዋል ያንዱ ተማሪ ህይወቱም አልፏል ሁለት ተማሪዎች ደግሞ የህክምና ድጋፍ አግኝተው ወጥተዋል ጥቃቱ የተፈጸመው ተማሪዎች መካከል በተፈጠረ ግጭት ነው ለማለት ያስቸግራል የተያዘ ተማሪም የለም ያው የተጎዱ ተማሪዎችም ቢሆን ከተጎዱ በኋላ ነው የታየው እንጂ በተማሪዎቹ መካከል ጠብ አልነበረም ግድያውንና ሁለት ተማሪዎች ላይ የደረሰውን የመቁሰል አደጋ የፈጸሙ ግለሰቦች እስካሁን ባይታወቁም ሁለት ግለሰቦች ተጠርጥረው በፖሊስ መያዛቸውን ዶክተር ሐሰን ተናግረዋል ባለፈው እሁድም እንዲሁ 3 ተማሪዎች ነቀምቴ በሚገኘው ዋና ግቢ ጥቃት ተፈጽሞባቸው በዩኒቨርሲቲው ሪፈራል ሆስፒታል የህክምና ክትትል እየተደረገላቸው መሆኑን ገልጸዋል ፕሬዝዳንቱ ከዚህም ጋር ተያይዞ የተጠረጠሩ 20 ተማሪዎች ተይዘው እንደነበረም ገልጸዋል በዩኒቨርሲቲውም ሆነ ሌሎች ከፍተኛ የትምህርት ተቋማት በዩኒቨርሲቲ ተማሪዎች ላይ እየደረሰ ያለውን ሞትና ጉዳት ለማስቀረት መደረግ አለበት የሚሉትን እንዲገልጻሉ ዶክተር ሐሰን ለተማሪዎች ደህንነትና በዩኒቨርሲቲ ውስጥ የሚደረገው ጥበቃ ሊጠናከር ይገባል እንደሚታወቀው አገሪቱ ለውጥ ውስጥ በመሆኗ ውስብስብ የሆነ የፖለቲካ ችግር አለ ይሄም መፍትሄ ያሻል ለረጅም ጊዜ ሲንከባለል የመጣው በብሔሮች መካከል ያለው ክፍፍልም በእርቅና በመከባበር በእኩልነት እንዲኖር ትልቅ ስራ መስራት ይፈልጋል ሌላው የመንግስትንም አደረጃጀትና ችግሮች ሳይፈጠሩ መፍታት ሲፈጠሩም በፍጥነት ችግሩን ፈቶ ሊደርስ የነበረውን ያደጋ መጠን መቀነስ ላይ ትልቅ ችግር አለ ይሄም መፈታት አለበት በሻምቡ ግቢ የሚማሩ ተማሪዎችን ለማረጋጋት እየተሰራ ነው ብለዋል ፕሬዝዳንቱ ከግቢው ተማሪዎች አስተዳደር አካላትና ከዞኑ ፖሊስ ለጉዳዩ ተጨማሪ መረጃ ለማግኘት ያደረኩት ጥረት አልተሳካም ካገኘው በሌላ ጊዜ ዘገባ ለማካተት ሞክራለሁ የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ባለፈው ሳምንት ባወጣው መግለጫ ዩኒቨርሲቲዎች በፌደራል ፖሊስ እንዲጠበቁ መግባባት ላይ ተደርሶ ወደ ስራ መግባቱን ማሳወቁ ይታወሳል ለአሜሪካ ድምጽ ናኩር መልካ ካምቦ
አመሰግናለሁ ናኮር ለዘገባው ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት ተከታዩ ዘገባ የወቅቱ የምርጫ ፖለቲካ ይሆናል ከታዩ ምርጫ የህዝብ ወኪል በትክክል ማን እንደሆነ የሚያሳውቅ ይሆናል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አመልክቷል ለምርጫው እየተዘጋጀ መሆኑንም አስታውቋል የሀገሪቱ ያለመረጋጋት ሁኔታም እየረገበ ነው ብለዋል የፓርቲው ሊቀመንበር። መለስካቸውም ዝርዝሩን ይዟል።
ፓርቲው ዛሬ ረፈሩ ላይ በሰጠው ጋዜጣዊ መግለጫ ላይ እንዳስታወቀው መጪውን ምርጫ በአሸናፊነት መወጣት የሚያስችለውን ሀገራዊ የምርጫ አስተባባሪ ግብረ ኃይል አቋቁሞ እየተንቀሳቀሰ ይገኛል። የፓርቲው አመራር አባላት በጋዜጣዊ መግለጫው ላይ እናብራሩት ኢዜማ ቀደም ሲል ምርጫው በሀገሪቱ አስተማማኝ መረጋጋት ከመፈጠሩ በፊት እንዳይካሄድ ሲጎተጉት የነበረ መሆኑን አምነው፣ በአንጻሩ ግን መንግሥት ከነገው ይልቅ ዛሬ የተሻለ መሆኑን በመግለጽ ምርጫው መደረግ አለበት ካለ በኋላ በዚሁ መሠረት ፓርቲው እየሠራ ነው ብለዋል። በተለይ ይህ ምርጫ ለምን መደረግ እንዳለበት የፓርቲያቸውን አቋም ሊቀመንበሩ አቶ የሸዋስ አሰፋ አስረድተዋል።
እዚህ ላይ በደንብ መታወቅ ያለበት ምርጫ መደረግ ያለበት አንዱ ማንም የጎበዝ አለቃ እየተነሳ ወኪል ነኝ የሚልበት አካሄድ መቆም መቻል አለበት። ህዝቡ በየትኛው እንግዲህ እንደ አሜሪካና እንደ አውሮፓ እንኳን ያሉት 100% የተሳካ ምርጫ አድርገው አያውቁም። እኛ 70-80% ህዝብ የሚያምንበት ምርጫ ከተደረገ ጥሩ ነው። ለዲሞክራሲ መሰረት ከተጣለ የመጀመሪያው ግባችን እሱ ነው። ስለዚህ በዛ ቀን እንደሚደረግ ምርጫው አስበን ነው እየሰራን ያለ ነው። ከተራዘመም እንደተባለው 6 ወር ምናምን የሚባሉ ወሬዎች አሉ። በወሬ ደረጃ ነው። በህግ ጠቅሶ የተናገረ የለም። የመንግስት አካል የተናገረው የለም። ስለዚህ በዛ ቀን እንደሚደረግ አድርገን ነው እየሰራን ያለ ነው።
የምርጫ ቅስቀሳ ተወዳዳሪ ፓርቲዎች እንዲያካሄዱ በይፋ የተጀመረ ባይሆንም ኢዜማ ይህንን ስራውን የጀመረው ከተመሰረተበት ዕለት ጀምሮ እንደሆነ አቶ የሸዋስ ያስረዳሉ። በተለይም ይህ ውድድሩን የማስጀመሪያ ምልክት ከምርጫ ቦርድ ሲሰጥ ፓርቲያቸው ሊያደርግ የተዘጋጀውን ዘርዝረዋል።
ፖሊሲያችንን ማውጣት፣ አማራጫችንን መሳየት፣ ከሌላው እንዴት እንደምንሻል ጨዋነት በተሞላበት መልኩ ማሳየት እንጀምራለን። ከዚህ በተረፈ ግን የምናደርጋቸው ስራዎች በሙሉ ፓርቲው መመስረቱን ስሙን ከማስታወቅ ጀምሮ በውስጥ ያሉትን አመራሮችን ከማሳየት ጀምሮ በአጠቃላይ የምናደርጋቸው ነገሮች ለምርጫ የሚረዱ ናቸው የሚል እምነት ነው ያለን። በእኛ እምነት ቀጣዩ ምርጫ ከዚህ በፊት ከነበሩ የይስሙላ ምርጫዎች የተለየና የተሻለ መሆን አለበት የሚል ነው የኢዜማ አቋም። የተለየና የተሻለ የሚያደርጉት ደግሞ ቀደም እንዳልኳችሁ ሰላምና መረጋጋት ሲኖር፣ ለውጡ ተቋማዊ ሲሆን እና ጥሩ አማራጭ የፖለቲካ ድርጅቶች ሲኖር፣ በእኛ እምነት 3-5 የሚሆኑ የፖለቲካ ድርጅቶች ሲኖሩ፣ እነዚህ እንዲኖሩ ኢዜማ የራሱን አድርጓል፣ እያደረገም ነው ያለው።
የፓርቲው የወጣቶች ጉዳይ ተጠሪና የገቢና የሀብት ማሰባሰብ ንዑስ ኮሚቴ አባል አቶ ቴዎድሮስ አሰፋ ኢዜማ የምርጫ ዘመቻ ዝግጅቱን አንድ ገጽታ የሆነውን ከጽሑፍ መግለጫው በንባብ አሰምተዋል።
በሀገራችን ለስድስተኛ ጊዜ የሚካሄደውን ብሔራዊ ምርጫ ለማሸነፍና የኢትዮጵያን ሕዝብ የብዙ ዓመት የዲሞክራሲ ጥያቄ ለመመለስ ኢዜማ በሀገር አቀፍ ደረጃ በሚገኙ የምርጫ ወረዳዎች ሁሉ ይንቀሳቀሳል። ይህንን ለማድረግ የገንዘብ፣ የሰለጠነ የሰው ኃይል፣ የዘመናዊ ቴክኖሎጂ ጋር መተዋወቅና መስራትን ይጠይቃል። ከላይ የተጠቀሱትን ሀብቶች ለማሰባሰብ የገቢና ሀብት ንዑስ ግብረ ኃይል የመጀመሪያ የሆነውን ዝግጅት የፊታችን እሁድ ታህሳስ 5 ቀን 2012 ዓመተ ምህረት ከምሽቱ 12 ሰዓት ጀምሮ በኢንተርኮንቲኔንታል ሆቴል የገቢ ማሰባሰቢያ የራት ግብዣ ፕሮግራም አዘጋጅቷል።
አቶ ቴዎድሮስ ከጋዜጠኞች የቀረቡላቸውን ጥያቄዎች መሰረት በማድረግ እንደገለጹት ፓርቲው ከዚህ የራት ግብዣ እስከ 10 ሚሊዮን ብር የሚደርስ ገቢ እንደሚጠብቅና የመግቢያ ዋጋውም 2000 ብር እንደሆነ ገልጸዋል። ቀደም ሲል ፓርቲው በሀገሪቱ የተለያዩ ክፍሎች ባከናወናቸው የመዋቅር ዝርጋታና የአባላት ምልመላ ስራዎች እንደተረዳው በሀገሪቱ ሲታይ የነበረው የሰላም እጦትና አለመረጋጋት አንጻራዊ በሆነ መልኩ እየሰከነ መሆኑንም የፓርቲው ሊቀመንበር ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ተከታዩ ዘገባ ወደ ዩናይትድ ስቴትስ ፖለቲካ የሚመልሰን ይሆናል። የዩናይትድ ስቴትስ የተወካዮች ምክር ቤት የዳኝነት ጉዳዮች ኮሚቴ በፕሬዚደንት ዶናልድ ትራምፕ ላይ ክስ ለመመስረት 2 የክስ ጭብጦችን ዛሬ አጽድቋል። የተወካዮች ምክር ቤቱ ሙሉ ስብሰባ በመጪው ሳምንት ድምፅ ይሰጥበታል ተብሏል። ማይክል ብራውን ያጠናቀረው ዘገባ አለ፣ ቆንጅታዬ ታቀርበዋለች።
በዩናይትድ ስቴትስ ኮንግረስ የሚገኘው የቤተ ጸሎት ቄስ ባሪ ብላክ በመወሰኛው ምክር ቤት እንደ ቅዱስነት ምራን ሲሉ ጸሎት ሲያደርሱ ይሰማሉ።
Lord, guide our senators to the right paths. Lead them beside still waters.
አቤቱ ጌታ ሆይ ሰነተሮቻችንን ወደ ትክክለኛው ጎዳና ምራ። እነሆ አንተ በረጋ ውሃ ላይ አሻግራቸው ለልቦናቸውም ማስተዋልን ስጥ።
ታዲያ የመወሰኛ ምክር ቤቱ እንዲባለ ጎዳና ሳይልፍ ይሄ የመጀመሪያው አይደለም። በ1999 እንደ አውሮፓውያን የወቅቱ ፕሬዝዳንት ቢል ክሊንተን ሞኒካ ሊዩንስኪ ከምትባለው የዋይት ሃውስ የሥራ ተለማማጅ ጋር ከነበራቸው ግንኙነት በተያያዘ በቃለ መሐላ የሐሰት ቃል በመስጠትና የፍትህ ሂደትን በማደናቀፍ ተከሰው ነበር። በመወሰኛው ምክር ቤት ችሎት ከክሱ ነጻ ተደርጎ ተፈረደላቸው። በ1868 የጊዜው ፕሬዝዳንት አንድሩ ጆንሰን ከፍተኛ የመንግስት ባለስልጣናት ከሥራ እንዳይባረሩ የሚከለክለውን የምክር ቤት ድንጋጌ በመጣስ በተወካዮች ምክር ቤት ተከሰሱ። ከመወሰኛው የጥፋተኝነት ፍርድ ታዲያ በጠባብ የድምጽ ብልጫ ነበር የተረፉት። እነሆ ሶስተኛው ፕሬዝዳንት ዶናልድ ትራምፕ መሆናቸው ነው።
There was absolutely nothing done wrong.
ፈጽሞ አንዳችም የተፈጸመ ጥፋት የለም።
የተወካዮች ምክር ቤት የፍትህ ኮሚቴ ፕሬዝዳንቱ በስልጣናቸው ያላግባብ በመጠቀም ዩክሬን የፖለቲካ ተፎካካሪያቸውን ዲሞክራቱን ጆ ባይደንን እንድትመረምር ጫና አድርገዋል፣ የምክር ቤት የምርመራ ሂደትም አደናቅፈዋል የሚሉ የክስ ጭብጦችን በድምጽ አጽድቋል። የምክር ቤቱ የፍትህ ኮሚቴ ሊቀመንበር ኮንግረስማን ጄሪ ናድለር ያስረዳል።
The ultimate public trust. When he betrays that trust and puts himself before country.
ህዝብ ከሁሉም ታላቁን እምነት የሚሰጠው ለፕሬዝዳንቱ ነው። ያን የተሰጠውን እምነት አግድሎ ከአገሩ በፊት ራሱን ሲያስቀድም ህገ መንግስታችንን ዲሞክራሲያችንን አደጋ ላይ ይጥላል። ብሔራዊ ጸጥታችንን አደጋ ላይ ይጥላል።
ፕሬዝዳንት ትራምፕ ወንጀላዎቹን ያስተባብላሉ። ከክሱ ነጻ ያወጡኛል ብለውም በመወሰኛው ሪፑብሊካኖች ላይ እምነታቸውን ጥለዋል።
The radical left Democrats and the failed Washington establishment are trying to erase your votes.
ግራ ነጠቅ ዲሞክራቶችና ያልሰመረላቸው የዋሽንግተን የፖለቲካና የተቋማት መሪዎች የናንተን ድምጾች ሊጥሉ ምርጫውን ሊሰርዙ ዲሞክራሲያችንን ሊገለብጡ እየሞከሩ ናቸው። ይህ አይደረግም። አትጨነቁ። ብዙም እንቅልፍ ሊነሳችሁ አይገባም።
የአሶሲየትድ ፕሬስዋ ጁሊ ፔስ እንደምታስረዳው ፕሬዝዳንቱን የነቀፉ ጥቂት ሴኔተሮች ቢኖሩም የሪፑብሊካን የምክር ቤት አባላት አሁንም ቢሆን ለፕሬዝዳንቱ ታማኝነታቸው እንደጸና ነው። ታዲያ ፕሬዝዳንቱን የነቀፉም ቢሆኑ ጥፋት ፈጽመዋል ብለው ድምጽ ይሰጣሉ ማለት እንዳልሆነ አያይዛ ታስረዳለች። ሆኖም ግን ጥቂቶችም ቢሆኑ ከዩክሬን በተያያዘው የፕሬዝዳንቱ አድራጎት ተጨባጭ ስጋት እንዳላቸው ድምጻቸውን የሚያሰሙበት ሁኔታም ሊከሰት እንደሚችል ጁሊ ፔስ አመልክታለች።
አመሰግናለሁ ቆንጂት ለዚህ ዘገባ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን 3 ሰዓት ከ33 ደቂቃ ሆኗል። አዲስ አበባ ላይ በ22 በ25ና በ31 ሜትር ባንድ አጭር ሞገድ ነው የምንገኘው። voaamharic.voanews.com ላይ ዌብሳይታችን ነው። ዝግጅቶቻችንን ማግኘት ትችላላችሁ። በፌስቡክና በትዊተር @voaamharic ብላችሁ ሐሳቦቻችሁን አንሸራሽሩ። አሁን የደረሰን ዜና አለ፣ ቀጥሎ ይቀርባል። በዋልታ ኢንፎርሜሽን ማዕከል አማካኝነት የክልሉ ምክትል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል ሕይወት እንዳለፈ በመግለጽ በፌስቡክ ገጹ ላይ ያስተላለፈውን የሐሰት ዜና በቸልታ አልመለከተውም ያለው የትግራይ ክልል የመንግስት ኮሚኒኬሽንስ ቢሮ ጉዳዩን ወደ ሕግ እንደሚወስድ ገልጿል። በሌላ በኩል ዋልታ ዜናውን ከገጹ ላይ ካነሳ በኋላ ባሰፈረው የይቅርታ መጠየቂያ መልእክት መረጃ ከተቋማችን ዕውቅና ውጪ የተላለፈ መሆኑ እንዲታወቅልን እንጠይቃለን። በተፈጠረው ነገር ይቅርታ እየጠየቅን ጉዳዩ እንዴት እንደተፈጸመ አጣርተን የምንገልጽ መሆኑን ከወዲሁ እናሳውቃለን ብሏል። ጽዮን ግርማ ተጨማሪ አላት።
ዛሬ ምሽት ላይ በዋልታ ኢንፎርሜሽን ማዕከል የተረጋገጠ የፌስቡክ ገጽ ላይ የትግራይ ክልል ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ባልታወቀ አደጋ ሕይወታቸው ማለፉን ጠቅሶ ዘገባ ካስነበበ ከደቂቃዎች በኋላ ዜናውን መልሶ በማንሳት ለተፈጠረው ስህተት ይቅርታ ጠይቋል። በገጹ ላይ ባሰፈረው የይቅርታ መልእክትም ከደቂቃዎች በፊት በፌስቡክ ገጻችን ላይ ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር በተያያዘ ተላልፎ የነበረው መረጃ ከተቋማችን ዕውቅና ውጪ የተላለፈ መሆኑ እንዲታወቅልን እንጠይቃለን። በተፈጠረው ነገርም ይቅርታ እየጠየቅን ጉዳዩ እንዴት እንደተፈጸመ አጣርተን የምንገልጽ መሆኑን ከወዲሁ እናስታውቃለን ይላል። በሌላ በኩል የትግራይ ክልል ኮሙኒኬሽን ቢሮ በፌስቡክ ገጹ ላይ በሰጠው መግለጫ ዋልታ ኢንፎርሜሽን ማዕከል የተባለ የመገናኛ አውታር የትግራይ ብሔራዊ ክልል መንግስት ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ህይወታቸው አልፏል ብሎ በዛሬው ዕለት ያሰራጨው የፈጠራ ሐሰት ፈጽሞ ሐሰት መሆኑን ለመላው ህዝባችን እንዲያውቅልን እንወዳለን ካለ በኋላ የዜናውን ሐሰተኝነት ገልጾ የመረጃ አውታሩ ስህተቱን ሆን ብሎ የፈጸመ መሆኑን እንደሚያምንና ጉዳዩንም ወደ ህግ እንደሚወስደው በህግም እንደሚጠይቅ ገልጿል። እኛም ጉዳዩን ለማጣራት ወደ ዋልታ ኢንፎርሜሽን ማዕከል ኃላፊዎች ጋር ስልክ ደውለን ነበር። ስልኩ አይነሳም። እንደዚሁም ደግሞ የባትሪ ማለቅ ችግር እንዳለ ጠቅሰው መረጃ እንደሚሰጡን ነግረውናል። መረጃ እንዳገኘን ተመልሰን የምንመጣ ይሆናል።
አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት በ19ና በ25 ሜትር ባንድ አጭር ሞገድ ላይም እንድትከታተሉ እንደዚሁ እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ጆጊል ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። ለዜናው አዳነች ፍስሐዬ። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የተከበራችሁ አድማጮች ለማስታወስ ያህል የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የኢሜይል አድራሻችን horn@voanews.com ነው። ወደ ተከታዩ ዘገባ እናልፋለን። $1 ከአንድ ማኪያቶ የሚለውን የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው የተሰባሰቡ የኢትዮጵያ ዳያስፖራ ትረስት ፋንድ ምክር ቤት አባላት በአንድ ዓመት ውስጥ $5.2 ሚሊዮን ገቢ ማሰባሰባቸውን ይፋ አደረጉ። ትናንት ምሽት ላይ የመጀመሪያውን ዓመታዊ የገቢ ማሰባሰቢያ ዝግጅት በቨርጂኒያ ያከናወኑት የምክር ቤቱ አብዛኞቹ የበጎ ፈቃድ አባላት ምንም እንኳ በኢትዮጵያ ያለው የፖለቲካ አለመረጋጋት በተፈለገው መጠን ገንዘቡን እንዲያሰባስቡ ባያስችላቸውም ከወቅታዊ ሁኔታ አንጻር ሲታይ ግን የተሻለ የሚባል ውጤት አስመዝግበናል ብለዋል። በዝግጅቱ ላይ የተገኙት ጽዮን ግርማና ኤደን ገረመው ተከታዩን ዘገባ አሰናድተዋል። ጽዮን ግርማ ታቀርበዋለች።
የህግ ጠበቃና የፖለቲካል ሳይንስ መምህሩ እንዲሁም የኢትዮጵያ ዲያስፖራ ትረስት ፈንድ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም በአንድ ዓመት ውስጥ ከ25,000 ኢትዮጵያውያን $5.2 ሚሊዮን ማሰባሰባቸውን ይናገራሉ።
የታወሰው ሁሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ዓመት ነሐሴ ላይ በሰጡን መልእክት ለዲያስፖራው ማለት ነው፣ አንዳንድ ብር ከቀን ከምትጠጡት ቡና ወይም ማኪያቶ ከምታወጡት አንዳንድ ብር ብታዋጡ ለሀገራችሁ ትልቅ ስራ መስራት ትችላላችሁ፣ ወገኖቻችሁ መርዳት ትችላላችሁ የሚለውን ጥሪ ተቀብለን እኛ ደግሞ አሁን ባለፈው ዓመት 12 ወር በማይሞላ ጊዜ ውስጥ 5 ሚሊዮን ብር ሰብስበናል። ከዛ ሁሉ ደግሞ እኛ የምናምነው ትልቅ ታሪክ ሰራን ብለን ነው። ይሄ ምንድነው? ማናቸውም አገር በዓለም ላይ እስከዛሬ ድረስ በሀገሩ መሪ ተጠርቶ እንኳንስ 5 ሚሊዮን ብር 5 ብር አዋጥቶ ከፍተኛ የሆኑ አገር ውስጥ ያሉትን የጎደሉ ነገሮች ለማሟላት የተሞከረበት ጊዜ የለም።
ጠቅላይ ሚኒስትር አብይ አህመድ ከ18 ወራት በፊት እዚህ ዩናይትድ ስቴትስ መጥተው $1 ከአንድ ማኪያቶ ላይ መዋጮ በጠየቁበት ወቅት የሚሰበሰበው ገንዘብ በቀጥታ ወደ ተጠቃሚው እንደሚገባ ገልጸው ነበር።
ይሄ በመንግስት ግት አይገባም። የራሱ ቦርድ ይቋቋምለታል። በወር $30 ሚሊዮን ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት በአምቡላንስ ምክንያት ሞቱ የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈንድ ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት $1 ሚሊዮን በኢትዮጵያ $30 ሚሊዮን ገደማ ማለት ነው። አንድ ሃይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በአመት አብዙት። በሁለት አመት የሃይ ስኩል ፍላጎታችንን ዲያስፖራ መለስ ይችላል። ራሱም እየሰራ ሀገሩን እየጠቀመ ይሄንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው የምፈልገው አንዲት ሳንቲም ሳትወጥ ሳትጠፋ ላሰቡት አላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል።
ፕሮፌሰር አለማየሁ ከገንዘቡ በተጨማሪ ስብስቡ ብዙ ያሳካው ጉዳይ አለ ብለዋል።
12 ወር በማይሞላ ጊዜ ውስጥ ኢትዮጵያም አሜሪካንም ሀገር በህጋዊ መንገድ ተጠናቀን አሜሪካ ነገር ውስጥ በሄ ታክስ ኤግዘምት የሚባል ወይንም ገንዘብ ሲሰጡ ታክስ ማይከፈልበት 501c3 ይባላል። እሱን አስመዝግበን በጣም ከፍተኛ ስራ የሚጠይቅ ነው። በአሜሪካን ሀገር ውስጥ ገንዘብ ከሀገር ከአሜሪካ ወደ ሌላ ሀገር በሚወጣበት ጊዜ ትልቅ ጥንቃቄ መደረግ አለበትና አሟልተን በተጨማሪም ደግሞ ዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም በሰጠን ገንዘብ ሀገር ውስጥ የኢዲቲኤፍን ማስተዳደሪያ አቋቁመን ይህን ሁሉ ካሟላን በኋላ ለህዝብ በጎ አድራጊዎች ጥሪ አውጥተን ባለፈው ሐምሌ ላይ ለመስከረም ወደ 300 በላይ የሆኑ ፕሮጀክት ፕሮፖዛል ወይንም የፕሮጀክት ድጋፍ የሚጠይቁ አግኝተን አሁን አማርጠን በሚቀጥለው ወር ከነዛ ውስጥ ሁነኛ የሆኑትን በገንዘብ ድጋፍ አድርገን ስራ ለመጀመር እየሞከርን ነው። ይሄ በጣም ታላቅና ታሪካዊ ነገር ነው። ማንም በጎ አድራጎት ደረጃ ከዜሮ ተነስተን አንዲት ሳንቲም ሳይኖረን 5 ሚሊዮን አሰባስበን ህጋዊ በሆነ መንገድ በአገር ውስጥም በአሜሪካ ሀገር ውስጥም በሁሉም ነገር አጠናቀን ለሌላው ዓለም እንኳንስ ለኢትዮጵያ ቀርቶ ለአፍሪካ ምሳሌ በሚሆን ደረጃ አቅርበን አሁን አፍሪካኖች ሌሎች እንዴት ነው እናንተ የጀመራችሁትን እኛንም ብታሳዩ እያሉ የሚያድርሱበት ድረስ።
በቦታው ላይ የተገኙት አምባሳደር ፍጹም አረጋ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ካላቸው ላይ ቀንሰው ለሀገራቸው የሚያደርጉት አስተዋጽኦ ልብን የሚነካ ነው ይላሉ።
የገንዘብ ማሰባሰብ ራት ላይ የተገኙ አንዲት እናት ስማቸው እንዲገለጽ እንኳን አልፈለጉም። ዝቅተኛ ገቢ ያላቸው ናቸው። ለረጅም ጊዜ ሲያጠራቅሙ የነበረውን ገንዘብ እየሰጡ እንደሆነ ነው የተገለጸው። አሁንም ማን እንደሆነ ይታወቁም አልፈልግም። እና እንዲህ አይነት በልባቸው ኢትዮጵያ ውስጥ የሚታየውን ችግር ለማስወገድ የሚሰሩ ቅልብ ያላቸው ሰዎች ከፍያ ለመዋጮ እያዋጡ ለዚህ እንዳበቁት እያየን ነው። በዌብሳይቱም ላይ አንዳንዱ ራሱን መግለጽ ሳይፈልግ ነው እያዋጣ ያለው። ስለዚህ በጣም ቅን የሆኑ ህዝባቸውን ለማገልገል ባገኙት አጋጣሚ ለመርዳት የሚሞክሩ ሰዎች ስላሉ እጅግ በጣም ደስ ይለናል። ከዚህ በተጨማሪ ግን ገንዘብ የሚሰጥ ሰው መልካም ነው። ከገንዘብ በላይም ጊዜውን ተመልሶ የማይገኝ ጊዜውን እየሰጠ ያለ ሰው ቀላል አይደለም። በቅስቀሳ ሌሎችን በማስተባበር ሌሎችም የገንዘብ ማሰባሰብ ሂደቱ የተቃና እንዲሆን የሚያደርጉት ጥረት በጣም አስደናቂ ነው። ስለዚህ የተፈጠረውን መነሳሳት ስናይ በሀገራችን ባለፉት 18 ወራት የነበሩትን ከፍዝቅ የሚሉ ሁኔታዎች ስንመለከት ያለምንም ማቋረጥ ጸንተው እስከዚህ የደረሱ ሰዎች አሁን በተለይ ደግሞ ከፍ ብለን የምንነሳበት ሌላ ምዕራፍ ላይ የገባን ስለሆነ ከዚህ በኋላ በጣም በከፍተኛ ሁኔታ ይጨምራል የሚል እምነት አለ።
በዚሁ በዲያስፖራ ትረስት ፈንድ አመታዊ የራት ፕሮግራም ላይ የተገኙት የዓለም አቀፍ የገንዘብ ድርጅት ቦርድ ስራ አስፈጻሚ ዳይሬክተር ዶክተር ዶሚኒኮ ፋኒዛ ስለ ፕሮግራሙ አስፈላጊነት ይላሉ።
I think it's an important event because it shows how things are changing in Ethiopia.
ይህ ልዩ ዝግጅት ነው ምክንያቱም ኢትዮጵያ ውስጥ ለውጥ መምጣቱን ያሳያል። ኢትዮጵያ ላይም ዓለም አቀፍ የሆነ ፍላጎት መኖሩንም ያሳያል። የአገሪቱ መጻኢ ዕድል ቀናነትንም አመላካሽ ነው። የአገሪቱን ሥራ ፈጣሪዎች ከጫና ያላቅቃል። በገበያ ላይ አተኩርና በቶሎ የሚያድግ ምጣኔ ሀብት በማምጣት ለውጥን ያስገኛል። ያ ደግሞ በአጠቃላይ የሀገሪቱን ምስል የሚቀይር ነው።
ዶክተር ፋኒዛ ለሚቀጥሉት 5 አመታት ስራ ላይ የሚውል የ2 ሚሊዮን ዶላር የገንዘብ ድጋፍ ላይ ለመወሰን በቀጣይ ሳምንት የተያዘ ቀጠሮ መኖሩንም ጠቁመዋል።
The IMF plays an important role at this juncture because the board of the IMF will discuss
IMF በዚህ ጉዳይ ላይ ትልቅ ሚና ይጫወታል። በሚቀጥለው ሳምንት የIMF board በጣም አስፈላጊ ለሆነ ዝግጅት ይሰበሰባል። የመንግስት የኢኮኖሚ ማሻሻያዎችን ለመደገፍ ይሰበሰባል። ወደ 2 ቢሊዮን ዶላር የሚሆን ገንዘብ ድጋፍ ላይ ውሳኔ ለመስጠት ነው ስብሰባው የተጠራው። በርግጥ ይሄ የሚሆነው ከተፈቀደ ነው። አገሪቱ በዚህ በኩል ለግሉ ኢንቨስትመንት ዘርፍ የተመቻቸ ሁኔታ እንድትፈጥር እንፈልጋለን።
ፕሮፌሰር አለማየሁ ገንዘብ አሰባሳቢ ቦርዱ ያሰባሰበውን ገንዘብ በቀጥታ ኢትዮጵያ ለሚገኙ ደሃ ማህበረሰብ የሚጠቅም ተግባር ለማከናወን እየተጋ ቢሆንም ተግዳሮቶች ግን እንዳሉበት አልሸሸጉም።
አሁን አንደኛው ችግራችን ምንድነው? ብዙዎች ለምሳሌ ገንዘቡ ተሰብስቦ ለመንግስት ነው የሚገባው ከመንግስት ጋር አብሮ ነው የሚሰሩት ምናምን ይባላል። እኛ ምንም ከመንግስት ጋር የሚያገናኘን ነገር አለ 100% ቁጥጥሩ በእኛ እጅ ነው ያለው። ገንዘቡ ወደ መንግስት ይገባና ይጠፋል የሚለው ነው። ስለዚህ ገንዘብ አትስጥ እያሉ ዘመቻ የሚያራምዱ ሰዎች አሉ። እንግዲህ እነዚህ ሰዎች አንደኛ ማስረጃ ካላቸው ማስረጃን ይዘው ቢወጡና ቢያጋልጡ ደስ ይለናል። ግን ይሄ ሁሉ እና የስም ማጥፋት ነው። እኛ ስራችንን ወደ ኋላ ለመጎተትና ምናልባት ስለምንሰራው ስራ ለማያቅተው ውዥንብር አስተሳሰባቸው ላይ ለመፍጠር የሚደረግ ነገር ነውና ፕሮጀክቱን ለመጉዳት አይነት በተንኮል የሚነሳሱ አንዳንድ ሰዎች አሉ። ወይንም ካለማወቅ ምን እንደምንሰራ ዌብሳይታችን ድረ ገጻችን ላይ ወጥቶ መረዳት የሚችሉትን ነገር አንዲት ነገር 5 ሳንቲም ብትሆን ዌብሳይታችን ላይ አለ። ይሄንንም እናደርግበት ሌላ ምክንያት አለ። ካሁን ከኛ በኋላ ለሚመጣውም ትውልድ አሰራር ምን አይነት እንደሆነ ሙስና ላይ ጽዳት ያለው ስራ በእውቀት ስራ ይሰራል። በፍቅር እኛ ሌትና ቀን ነው የምንለፋው ስራ አለ። እኔ የህግ ጠበቃ ነኝ ፕሮፌሰር ያን ሁሉ ስራ ላይ ይሄን ደምብሬ ነው መሰራው። ለምንድን ነው ማደርገው? አገሬን ስለመወድ ህዝቤን ስለመወድና ከ48 አመት በኋላ ተመልሼ ከሄድኩ በኋላ በገጠር ምን አይነት ችግር እንዳለ ስላየሁ 48 አመት ቆይቼ ስመለስ ገጠር ውስጥ ያለው ኑሮ ምንም አልተቀየረም። ጊዜ ራሱ እንደቆመ ያድርገ ነው ያየሁት። ውሃ ባይና ይቻለ ካፕቴን ሰው ውሃ አብሮ ሲጠጣ። ስለዚህ የኛን ስራ የሚያቋርጡ ሰዎች ያካች ታገሱ ነው ምንለው። ተውንና ህዝብ ይፍረደን ስራችን ይፍረደን።
የተዋጣውና የተዋጣ የሚገኘው ገንዘብ ከመንግስት ጋር ምንም ንክኪ ሳይኖረው ፍጹም ነጻ በሆነ አሰራር ኢትዮጵያውያን ማህበረሰብን ለማገልገል የተዘጋጀ በመሆኑ በበጎ ፈቃድ የተሳተፉትን ሁሉ የሚያኮራ ተግባር እንደሆነ አስተባባሪዎች የተስማሙበት ሐሳብ ነበር። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮንንና ኤደንን ለዘገባቸው። ወደ ተከታዩ ዝግጅት እናልፋለን። ሐዋሳ ትውልዳቸው ኢትዮጵያ የሆነች ሰሜን አሜሪካ ውስጥ የሚኖሩ 170 ሰዎች በሐዋሳ ከተማ ትልቅ የገበያ ማዕከል ሊገነቡ መሆናቸውን የሳውዘርን ጌት ኢንቨስትመንት አክሲዮን ማህበር ሰብሳቢ ለቪኦኤ ገልጸዋል። ከግማሽ ቢሊዮን ብር በላይ ወጪ ይደረግበታል የተባለው ባለ 4 ኮከብ ይሆናል የተባለ የገበያ ማዕከል ሲኒማ ቤቶችን ጨምሮ ዘመናዊ ማዕከላትን የያዘ ይሆናል። ዮናታን ዘብዲዮስ የማህበሩን ሰብሳቢ አቶ ኤርሚያስ ዮሐንስን ሐዋሳ ላይ አነጋግሯል። እንዲህ ይቀርባል ዘገባው።
ሳውዘርን ጌት ኢንቨስትመንት አክሲዮን ማህበር በሚል ህጋዊ መጠሪያ 170 በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሐዋሳ ከተማ ትልቅ የገበያ ማዕከል ለመገንባት መወሰናቸውን ነው የማህበሩ ሰብሳቢ አቶ ኤርሚያስ ዮሐንስ ለቪኦኤ የተናገሩት። የማዕከሉ ግንባታ የመሰረት ድንጋይ ከተጣለ 7 ዓመታትን ያስቆጠረ ቢሆንም በአሁኑ ወቅት ወደ ስራ ተገባው የማህበሩ አባላት የነበረባቸውን በጋራ መስራት ልምድ ችግር በመከፋቸውና በአገሪቱ ያለው የለውጥ ሂደት እንዳነሳሳቸው ተናግሯል።
ዋናው ጊዜ የፈጀበት ምክንያት በዚህ አይነት በጋራ መስራት ልምድ የሌለን ስብስቦች በመሆናችን የት መጣ ነው። ግን አማካሪዎችን በመጠቀም አሁን ጥሩ ደረጃ ላይ ደርሰናል። ይሄ አሁን ያለው ለውጥ ግን የበለጠ የሚያጠናክረን ነው።
በ10000 ካሬ ሜትር ላይ የሚያርፈው ለግዛው 540 ሚሊዮን ብር ወጪ ይደረግበታል የተባለው ባለ 4 ኮከብ የገበያ ማዕከሉ በሐዋሳ ከተማ የመጀመሪያው ነው። ሲኒማ ቤቶችን ጨምሮ ዘመናዊ ማዕከላትን ያያዘ ነው ተብሏል።
ሞሉ ኦፊስ ቢልዲንግ እና 4 ስታር ሆቴል ሶስቱንም ያካተተ ፕሮጀክት ነው። በ10000 ካሬ ሜትር ላይ ነው ያለው። በአሁን ሰዓት ግን የጀመርነው የሞሉን ፕሮጀክት ሞሉና ኦፊስ ቢልዲንግ ፕሮጀክት ነው በዛሬው ዕለት የተጀመረው።
የአዋሳን ከተማ የመረጡበትን ምክንያት ጠቅሰው በሌሎችም ከተሞች ተመሳሳይ ፕሮጀክቶች ሊገነቡ እንደሚችሉም ገልጧል።
በመጀመሪያ ደረጃ ይሄንን በጋራ የመስራት ሐሳብን ስናስበው እንደምትመለከተው አዋሳ በጣም አመቺ የሆነ ቦታ ነው። የክልሉም መንግስት የጠየቅናቸው ነገሮች በአጭር ጊዜ ነው ያሟሉልን። ፕላስ በጣም እያደገ ያለ ከተማ በመሆኑ የመጀመሪያውን እዚህ ላይ ለማድረግ ነው የመረጥነው። ያ ማለት ግን አዋሳ የመጀመሪያችን ነው እንጂ በሌሎች ክልሎችም በሌሎች ከተሞችም የመስራት እቅድ ያለው ፕሮጀክት ነው። ሶ የመጀመሪያውን አንድ ቦታ መጀመር ስላለበት አዋሳ ያደረግነው ነገሮች ሁሉ ተስተካከሉና በተለይ ደግሞ በደቡብ የሚኖሩ ልጆች ማጆሪቲዎቹ ተሳተፉበት አንዱም ምክንያት ይሄ ነው። ያ ማለት ግን በሌሎች ከተሞችም እንቀጥላለን።
ፕሮጀክቱ ከ200 በላይ ለሚሆኑ የአካባቢ ወጣቶች የስራ እድል ይፈጥራል ያሉት አቶ ርሚያስ መዋለ ንዋያቸውን ለማፍሰስ ፈቃድ ያገኙትና የግንባታ ቦታ ያመቻቸላቸው የደቡብ ክልል መንግስት መሆኑን ገልጠው ክልሉ አሁን ለሁለት መከፈሉ የሚፈጥርባቸው እንከን እንደማይሉን ተናግሯል።
የጸጥታ ችግር የለብንም። በጣም በአካባቢው ያሉ ሰዎች በመርቃት ነው የተጀመረው። የአካባቢውም ሰዎች በደስታ ነው የተቀበሉን። ቀደም ሲል እርግጥ እንደተባለው በደቡብ ክልል ነው ፕሮጀክቱን ስንጀምር የጀመርነው። ምንም የገጠመንም ችግር የለም። እኛ ኢትዮጵያ ውስጥ እንዲሰራ ነው የምንፈልገው ፕሮጀክቱ እና ኪዳማም ሆነ ክልል ሊሆነም በደቡብም ሆነ ሁለቱም ለኛ ኢትዮጵያ ነው። እኛ አላማችን ኢትዮጵያ ውስጥ ሞል የመስራት ነው። ስለዚህ ከዚህም ቀጥለ ደግሞ ሌላ ከተማ ላይ እንሰራለን። ስለዚህ እኛ ሲዳማ ክልል በመሆኑ በፕሮጀክት ላይ የሚያመጣው ምንም ችግር የለም። በአሁኑ ሰዓትም ያሉትም ሰዎች በጥሩ ሁኔታ እየተባበሩ ነው።
በኢትዮጵያ ውስጥ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በግል ተንቀሳቅሰው ውጤታማ የሚሆኑበት እድል ጠቧል ያሉት ሰብሳቢው የጋራ ኩባንያዎችን በማደራጀት መዋለ ንዋያቸውን እንዲያፈሱ መልእክት አስተላልፈዋል። አክሲዮኑም ሌሎች በውጭ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ ለሚገኙ ዜጎችም እንደሚሸጥና የመጨረሻ መነሻ የአክሲዮን ሽያጭ ዋጋ 225,000 ብር ሲሆን ትልቁ ደግሞ 4.5 ሚሊዮን ብር መሆኑን ማስታወቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋ።
አመሰግናለሁ ዮናታን። ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። በህገወጥ መንገድ ሲንቀሳቀሱ ነበር ባላቸው ከ80 በላይ አነስተኛ አሽከርካሪዎች ላይ የአነስተኛ አሽከርካሪዎች ላይ የአማራ ክልል ትራንስፖርት ቢሮ ሰሞኑን እርምጃ መውሰዱን አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች።
የዚህ ዘገባ መነሻ ከሰሞኑ ከባህር ዳር አዲስ አበባ በማርቆስ በኩል የሚወስደው መንገድ ተዘጋ በሚል ሲሰራጭ የነበሩ መረጃዎች ናቸው። ይህንን እንዲያብራራ የተጠየቀው የክልሉ ትራንስፖርት ቢሮ በመንገዱ አጋጥሞ የነበረው ሙሉ በሙሉ የመዘጋት ሳይሆን የትራንስፖርት እንቅስቃሴ የመስተጓጎል ችግር ነው። የነገሩ መነሻ ደግሞ በህገ ወጥ ተሽከርካሪዎች ላይ እየተወሰደ ያለው እርምጃ ነው ያሉት በቢሮ የመንገድ ትራፊክ ደህንነት ማረጋገጫ ዳይሬክቶሬት ዳይሬክተር አቶ ደሳለኝ አዳን ናቸው።
ማሪያ ላይ ነው ተሳፋሪው ማሳፈርም ማራገፍም ያለበት። ይህን በማያደርጉት ተሽከርካሪዎች ላይ እርምጃ ወስደናል። መጋቢት 2005 ወጣው የስምሪት አፈጻጸም መመሪያ መሰረት 15 ቀን ከስምሪት ማገድና 500 ብር እየተቀጡ ባጠፉት ጥፋት ልክ 15 ቀን ሲጨርሱ፣ ሁለተኛ እንደዚህ አይነት ስራ እንዳይሰሩ የጽሑፍ ማስጠንቀቂያ ተሰጥቷቸው ፈርመው ለቀቃሉ ወይም ይወጣሉ። የሰራነው ስራ ይሄ ነው።
ይህ እርምጃ ያልተመቻቸው ህገ ወጦች ግን በህጋዊ ተሽከርካሪዎች ላይ ጥቃት በማድረስ እንዳያልፉ መከልከላቸውን ነው አቶ ደሳለኝ የተናገሩት።
መንገድ ላይ በዚህ በጎጃም መስመር መንገድ ለሁለት ቀን ያክል ስምሪት የተቋረጠበት ሁኔታ አለ። እንደኛ ሌላ አዲስ ነገር የሰራነው ስራ የለም። ህግ ነው ያስከበርነው። ህግ በማስከበራችን ግን ለምን ህግ ይከበራል ወይም ደግሞ ለምን ትቆጣጠሩናላችሁ በሚል ምክንያት ነው እነዚህ አነስተኛ ተሽከርካሪዎች ወይም ደግሞ የአነስተኛ ተሽከርካሪ ባለ ንብረቶች ስምሪቱን ያቆሙት።
ህጋዊ ማይሆን ምን ጊዜም ቢሆን ተመሳሳይ ጓደኛ ፍለጋ ስለሆነ ሌላውንም የማሳመት እሱ እንዲከተል የማድረግ ህጋዊውን መንገድ እንዲከተል ሳይሆን ህገወጡን መንገድ ተከትለህ እኔን ደግፈኝ ነው አሁን እነዚህ አካላት ይሄን እየሰሩ ያሉት ማለት ነው።
ቢሮው እርምጃውን የወሰደው የጉዳዩ ባለቤት የሆኑ ግለሰቦች በተደጋጋሚ የሚያነሱትን ቅሬታ መሰረት በማድረግ ነው ይላሉ ዳይሬክተሩ።
በራሳቸው ጊዜ ህጋዊ ያልሆነ የስምሪት ቦታ አዘጋጅተው በወያላና በደላላ ውጪ ላይ ነው የሚጭኑት። ተሳፋሪውን የትም ቦታ ላይ ይጥሉታል። ሰፋሪው ደግሞ በዚህ ምክንያት መንግስት ህግ ስላላስከበረ እንዲሁንን ተሰቃየን ይላል። እንግልት ነው ከባዬ ተደረሰበት ምሬቱና ጩኸቱ ከበየጊዜው ለቢሮአችንም በተለያየ ሚዲያም ነው የሚገልጸው። ይሄ ደግሞ ትልቅ የመልካም አስተዳደር ችግር አንዱ ፈጥሯል ነው። ሁለተኛ ህጋዊ ሆነው የሚሰሩ መናሪያ ላይ ወረፋቸውን ጠብቀው እየሰሩ ያሉት ባል ንብረቶች አሉ ወይም ደግሞ ተሽከርካሪዎች አሉ። እነዚህ አካላት ደግሞ ወይ እነዚህን ህገወጥ በህገወጥ መንገድ ውጪ ላይ የሚጭኑ ተሽከርካሪዎች እንደኛ መናሪያ ገብተው ተወዳድረው እንዲሰሩ አድርጉ፣ ህግ አስከብሩ፣ አለያ ደግሞ እኛም እንውጣና ከተማውና ተለቅልቅ። ምርጫው ሁለት ነው፣ ወይ ህግ ማስከበር አለያ ደግሞ እኛንም ልቀቁን የሚል ነው። ይሄ ደግሞ ትክክል ናቸው። ይሄን ተቀብለናል። እኛ ይሄን ተቀብለን ከፖሊስ ኮሚሽንም ከመንገድና ትራንስፖርት ቢሮም በተደራጀና በተቀናጀ መንገድ እነዚህ ህጋዊ ባልሆነ ስምሪት የተሰማሩ ባለንብረቶች ህጋዊ ሆነው እንዲሰማሩ የማድረግ ስራ ነው የሰራነው።
በዚህ ሳምንት መጀመሪያ ባሉ ሁለት ቀናት ከባህር ዳር አዲስ አበባ በማርቆስ በኩል የሚወስደው መንገድ በከፊል ተዘግቶ የነበረ ሲሆን አሁን ሙሉ ለሙሉ መከፈቱን ዳይሬክተሩ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ 4 ሰዓት ጥቂት ደቂቃዎች ይቀራሉ እስከ ፍጻሜው። አዳነች የማጠቃለያውን ዜና ታሰማናለች።
የዩናይትድ ስቴትስ የተወካዮች ምክር ቤት ፍርድ ኮሚቴ በፕሬዝዳንት ዶናልድ ትራምፕ ላይ የሚመሰረቱ ሁለት የክስ አንቀጾችን ዛሬ አጽድቋል። መላ የምክር ቤቱ አባላት በመጪው ሳምንት ድምጽ ሊሰጡበት ይችላሉ። ፕሬዚደንት ትራምፕ ክስ ከተመሰረተባቸው በተወካዮች ምክር ቤት ለመከሰስ ሶስተኛው የዩናይትድ ስቴትስ ፕሬዚደንት ይሆናሉ ማለት ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና ወግ አጥባቂ ፓርቲያቸው በሀገሪቱ ምክር ቤት ካሉት 650 መቀመጫዎች አብዛኛውን አሸንፈዋል። በተካሄደው ጠቅላላ ምርጫ የወግ አጥባቂዎች ማሸነፍ ብሪታንያ ከአውሮፓ ህብረት አባልነት ለመውጣት ከሶስት ዓመታት በፊት በህዝበ ውሳኔ በወሰነችው መሰረት ለረጅም ጊዜ ሲጠበቅ የቆየውን የፍቺ ሂደት ፍጻሜ እንዲያገኝ ያስችል ይሆናል የሚል ግምት አለ። ከአፍጋኒስታን ጋር በሚካሄደው የሰላም ንግግር ዋናው ተደራዳሪ ዛልሜ ኸሊዛድ ዛሬ ፓኪስታንን ጎብኝተዋል። ከታሊባን ጋር ቃጣር ሲካሄድ የቆየውን የሰላም ንግግር ለአጭር ጊዜ ባቆሙ ማግስት ነው ፓኪስታን የሄዱት። ንግግሩን ለአጭር ጊዜ ያቆሙት ታሊባን በያዝነው ሳምንት አፍጋኒስታን ባለው ትልቁ የዩናይትድ ስቴትስ ወታደራዊ ሰፈር ላይ ለፈጸመው ጥቃት ምላሽ ነው ተብሏል። ዩናይትድ ስቴትስ በኢራን ላይ የጣለችው ማዕቀብ ሀገሪቱ ለውጭ ምንዛሪ ያላትን ተደራሽነት ክፉኛ ገድቧል። በአገር ውስጥና በውጭ ትርምስ ለመፍጠር የቀራት የገንዘብ ተደራሽነት 10 ቢሊዮን ዶላር ብቻ ነው ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ተናግረዋል።
አመሰግናለሁ አዳነች ለማጠቃለያ ዜናው። ክቡራትና ክቡራን ከመሰነባበታችን በፊት አጠራጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 32 ብር ከ17 ሳንቲም ተመንዝሯል ዛሬ በኢትዮጵያ ብሔራዊ ባንክ መረጃ መሰረት። ባንኮቹ የመሸጫ ዋጋቸው ነው 32 ከ17፣ የመግዣ ዋጋ 31 ብር ከ54 ሳንቲም ነው። nbe.gov.et ላይ 18 ምንዛሬዎችን የያዘ ዝርዝር ሰፍሯል። የኢትዮጵያ ሜቴሮሎጂ ኤጀንሲ ባወጣው ትንበያ መሰረት ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 10 ዲግሪ ሴልሺየስ ይሆናል። በኢትዮጵያ ከፍተኛው የጎዴ ከፍተኛ 36፣ እንዲሁም ጋምቤላና ገዋኔም 34 ዲግሪ ሴልሺየስ ናቸው። ዝቅተኛው ደግሞ የደብረ ብርሃኑ 4 ዲግሪ ሴልሺየስ፣ ጅማ 5 ዲግሪ ሴልሺየስ ነው። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ethiomet.gov.et 33 የተለያዩ ትንበያዎችን ታገኛላችሁ። ቆንጆ ዌብሳይት ነው፣ ግቡና አነጋግሩት የሜቴዎሮሎጂ ኤጀንሲውን ዌብሳይት። ዳግማዊ ምኒልክ ሞቱ ከተባለ ዛሬ ልክ 107 ዓመት ሆነ። አጼ ምኒልክ በ69 ዓመት ዕድሜያቸው ነው ማረፋቸው የሚነገረው። እንግዲህ ልንሰነባበት ነው። የፕሮዲውሰሩ ግብዣ አለ። ቴዎድሮስ ታደሰን ምላሽ ስጭኝ እንድትሰሙ ጋብዛችኋል። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በመላ ባልደረቦቻችን ስም ከዚህ ከስቱዲዮ የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬ፣ እኔም እያስተናገድኳችሁ የቆየሁት ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ከቴዎድሮስ ጋር ተዋችሁ። ጤና ይስጥልኝ።
Come on.